ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ እለታዊው የጋቢና መሰናዷችን ጀምሯል። ዛሬ እለቱ ሰኞ ነሐሴ 3 2013 ዓ.ም ምረት የእለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ካቀናባሪያችን ኤልያስ አስማረ ጋር በመሆን ለእለቱ ያሰናዳናቸው መሰናዶች ለእናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
ክሊኒክ በሳምንቱ ሙሉ ነው የሚሰራው እና ወጣቱም የጀመርኩት ታም የነበረ በዛው ስነስ ጀመር ከዛ እየቀጠልኩ መጣው እዚህ ደረጃ ደርሻለሁ።
በየወሩ በእንጦጦ ፓርክ የሚካሄደው የሩጫ ውድድር ቀዳሚ ለት ተካሂዷል። በዚህ ሩጫ ላይ ተሳታፊ ከነበሩት መካከል አንዷን ሊሰማችሁት በምሽቱ ይሄን የሚዳስስ ዘገባ ይኖረናል።
በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ምጥቶች መካከል ቶኪዮ ሙቀት ቶኪዮ ወበቅ ነበረው ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት?
አሁን ደግሞ የሰማችሁት የስፖርት ጋዜጠኛና ተንታኝ የሆነውን ታምሩ አለሙን ነው። ትላንት የተጠናቀቀው 32ኛው የቶኪዮ ኦሎምፒክ ኢትዮጵያ የነበራት አቋም ምን ይመስላል የሚለውን ጥያቄ በምሽቱ እናነሳለን። ሰላም ጤና ይስጥልኝ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ጥንቅሮችን አዘጋጅተናል። በሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እናደርሳለን። አሁን በቅድሚያ ከዓለም ዙሪያ አሰባሰብናቸው ዜናዎች ኤደን ደርገረሞ ታሰማናለች። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች ከዜናዎቹ ጋር ኤደን ገረመው ነኝ። የዓለም አቀፉ የቀይ መስቀል በኢትዮጵያ ትግራይ ክልልና በሌሎች የሰሜኑ የሀገሪቱ ክፍሎች በተነሳው ጦርነት ምክንያት እጅግ ብዙ ስደተኞች ወደ ደቡብ ምስራቅ ሱዳን የስደተኞች ካምፖች ውስጥ እየሸሹ ሲሆን በስደተኞች ካምፕ ውስጥ ያለው ሁኔታ እጅግ አስከፊ ነው ሲል በትላንትናው ዕለት አስታወቀ። ምግብ፣ የንጹህ ውሃ አቅርቦት፣ መጠለያና የንጽህና መጠበቂያዎች እጥረት ሁኔታው አስከፊ ደረጃ ላይ መድረሱና በምግብ እጥረትና በወባ እንዲሁም ሄፓታይተስ ኢ በተሰኘ የጉበት በሽታ የሚጠቁ ሰዎች ቁጥርም ጨምሯል ብሏል። በአሁን ሰዓት ወቅቱ ክረምት መሆኑም ሁኔታዎቹን እንዳባባሰና አንዳንድ ስደተኞችም አደገኛ የሆኑ መንገዶችን እንዲጓዙ ወይም ወደ ሀገሪቱ ሌሎች ቦታዎች እንዲንቀሳቀሱ አስገድዷቸዋል ብሏል። ከዚህ በተጨማሪም በአብዛኛው የትግራይ ክፍል የቴሌኮሙኒኬሽን ግንኙነት ባለመኖሩ ስደተኞቹ የቤተሰባቸው ሁኔታ ስጋት ውስጥ እንደከተታቸው ቀይ መስቀል አስታውቋል። ብዙዎቹም የትዳር አጋሮቻቸውና ልጆቻቸው የት እንዳሉ አለማወቃቸው ለተለያዩ የስነ ልቦና ችግርና የአይምሮ ጠባሳ ፈጥሮባቸዋል ብሏል። በትላንትናው ዕለት የሶማሊያና የኬንያ መንግስታት በሶማሊያ ዋና ከተማ ሞቃዲሾ ላይ በመገናኘት ዲፕሎማሲያዊ ግንኙነቶቻቸውን ለማደስ ተስማሙ። ሁለቱ ሀገራት ስምምነት ላይ ደረሱት የኬንያው ተወካይ በሆኑት የውጭ ጉዳይ ሚኒስቴር ሬቼሌ ኦማሞና የሶማሊያ ጠቅላይ ሚኒስቴር መሐሙድ ሐሰን ሮቦሌ ባደረጉት ውይይት ነው። በሌላ ዜና በሩዋንዳ የሚታገዙት የሞዛምቢክ ኃይሎች ትላንት እሁድ በሞዛምቢክ ከነዳጅ ሀብታም የሆነችው ከሞኪምቧ ዲ ፓሪያ ከተማ ጂሃዲስቶችን ማባረራቸውን ተናገሩ። የሞዛምቢክ መከላከያ ሚኒስቴር የሩዋንዳ ወታደራዊ ኃይል በሁለቱ ጥምር ኃይሎች ትብብር እሁድ ዕለት ጠዋት ከተማዋን መቆጣጠራቸውን ገልጸው የጻፉትን ትዊተር አረጋግጠዋል። በአሁን ሰዓትም የመንግስት ህንጻዎችን፣ ወደብ፣ የአየር ማረፊያ፣ ሆስፒታሎችና ሌሎች ቁልፍ የሆኑ የመሰረተ ልማት አውታሮችን ተቆጣጥረናል ሲሉ የሚኒስቴር መስሪያ ቤቱ ቃል አቀባይ ኮሎኔል ኦማል ሳራንጋ ተናግረዋል። በአሁን ሰዓት በሞዛምቢክ ኃይሎች ቁጥጥር ስር የዋለው የወደብ ከተማ እንደ አውሮፓውያን አቆጣጠር በ2017 በእስላማዊ ኃይሎች ቁጥጥር ስር ከሆነ በኋላ አልሻባብ በመባል በሚጠራው ሽብርተኛ እስላማዊ መንግስት በዋናነት የሚቆጣጠረው የዲፋክቶ ከተማ ሆኖ ቆይቷል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። 32ኛው የቶኪዮ ኦሎምፒክ በትላንትናው ዕለት ተጠናቋል። የተለያዩ አስደሳች አሳዛኝና አወዛጋቢ ክስተቶችን ባስተናገደው በዚህ ኦሎምፒክ የኢትዮጵያ ኦሎምፒክ ቡድን የነበረውን ተሳትፎ መልካም ጎኖች እንዲሁም መሻሻል የሚገባቸውን ጉዳዮች ላይ ለመወያየት ሀብታሙ ስዩም ወደ ጋዜጠኛ ታምሩ ዓለሙ ትላንት አመሻሹ ላይ ደውሏል። በስፖርት ጋዜጠኝነትና ተንታኝነት ለበርካታ አመታት የሰራው ታምሩ ሀብታሙ ያቀረበለት የመጀመሪያ ጥያቄ የኢትዮጵያ የዘንድሮ ኦሎምፒክ ተሳትፎን እንዴት ተገመገመዋል የሚል ነበር። ውይይታቸው ታምሩ ከሚሰጠው ምላሽ ይጀምራል።
በጣም አመሰግናለሁ ሀብታሙ። እንግዲህ በዚህ በ32ኛው ኦሎምፒክ የቶኪዮ ኦሎምፒክ ተሳትፎ ሀገራት መካከል ኢትዮጵያ አንዷ ነች። ወደ 205 ሀገራት ናቸው የተሳተፉት። ከነዚህ መካከል ኢትዮጵያ 38 ስፖርተኞችን ይዛ ሌሎች ልዑካን ጨምራ ቶኪዮ ከገባች ሰንብታ እንግዲህ ዛሬ አጠናቃለች ውድድሯን። ኢትዮጵያ በተለይ በአትሌቲክሱ ነው እንግዲህ ቅድሚያም ተስፋ የነበረን፣ ግን አራት አይነት የስፖርት አይነቶች ነው የተሳተፍ ነው አትሌቲክሱን ጨምሮ፣ ብስክሌት፣ ወርልድ ቴኳንዶ፣ አትሌቲክስ እንደዚሁም ውሃ ዋና ተወዳድረናል። አትሌቲክሱ ላይ ባመጣናቸው ውጤቶች አራት ሜዳሊያዎችን አግኝተናል። አንድ የወርቅ፣ አንድ የብርና ሁለት ነሐስ። ይህም ደግሞ በደረጃ ስናየው በአጠቃላይ ከዓለም 56ኛ ከአፍሪካ 5ኛ ሆነን እንድናጠናቀቅ አግዞናል። ኦሎምፒክና ኢትዮጵያ ተሳትፎን ስናይ ከመጀመሪያው ጀምሮ በውዝግብ የታጀበ ነበረ። ከአትሌቶች ከስፖርተኞች አመራረት ጀምሮ አስተዳደራዊ ችግሮች በስፋት ታይቶበት ገና ከአዲስ አበባ ሳይነሱ እስከ ቶኪዮ እስከሚለቁ ድረስ አሉታዊ ተጽዕኖ ያመጣ በጣም ከባድ ውዝግቦችን አይተናል። በአንዱ ብቻ አይደለም፣ በአራቱም የስፖርት አይነቶች ነው ያየ ነው። ይህን ውጤታችን ላይ የስፖርተኞቹ ስነልቦና ላይ ከፍተኛ መጎዳትን እንዳደረሰ ነው የምረዳው። እኔ በተደጋጋሚ ሲገለጽ እንደነበረውም በተለይ አትሌቲክስ ላይ የአትሌቶች አመራረት ፌዴሬሽኑና ኦሎምፒክ ኮሚቴው ተናቦ አለመስራቱ ወይም ለባለፉት ዓመታት ዘንድሮ ብቻ ሳይሆን ከሶስት አራት ዓመት በፊት ጀምሮ የነበራቸው ቁርሾ እያደገ እዚህ ድረስ መድረሱና አንድም ሀይባይ አጥተው መፍትሄ አለመምጣቱ ለዚህ ውጤት ማነስ ትልቅ አስተዋጽኦ አለው። እንግዲህ ውጤት አንሶናል ስንል በሁለት አንጻራዊ መንገዶች ነው ምናየው ሀብታሙ። አንደኛው ከራሳችን ከዚህ በፊት ከነበረን ውጤት፣ እንደዚሁም ሁለተኛው ደግሞ ከሌሎች ተፎካካሪዎችን ጋር ከነበረን ከሌሎች ሀገራት ጋር ከምናደርገው ትንቅንቅ ጋር ዘንድሮ እንዴት ይለያል የሚለውን ነው ምናየው። እንግዲህ በእኛ በኩል ስናይ ባለፈው የመጨረሻ ኦሎምፒካችን ተመሳሳይ አንድ ወርቅ አግኝተን ነበር የተመለስነው፣ ግን 8 ሜዳሊያዎችን ይዘን እሱም መስተካከል አለበት ተብሎ ለአራት ዓመት መሰራት አለበት ተብሎ እንግዲህ በኮቪድ ተራዝሞ 5 ዓመታት ያህል ምንም ለውጥ ሳይመጣ ነው የመጣው። በአራት ሜዳሊያዎች ተመልሰናል። ይሄ ከራሳችን ጋር ስናነጻጽር ነው። ምናልባት ከዚህ በፊት ባርሴሎና ላይ ካመጣነው ዝቅተኛ ውጤት በኋላ ይሄ የተመዘገበ ሌላው ውጤት ነው። በተሳታፊ አንጻርም ስናየው ሞስኮ ላይ ከነበረው 45 ያህል ስፖርተኞችን ካሳተፍንበት በኋላ 38 ያህል ስፖርተኞችን ያሳተፍነው ዘንድሮ ነው። ትልቅ ቁጥር ነው ይዘን የመጣ ነው። ይሄ ከራሳችን አንጻር የነበረን ድክመት ነው። ከሌሎች ከተፎካካሪዎቻችን ጋር በተለይ አትሌቲክሱ ከኬንያ ጋር ነው እና አይቀርብም ፉክክራችን። ኬንያን ስናይ ኬንያ በጥቅሉ በዚህ ኦሎምፒክ 10 ሜዳሊያዎችን ይዛ ነው የወጣችው፣ 4 ወርቅ፣ 4 ብርና 2 ነሐስ። እኛ ስንፎካከርበት ወይም የምንጠበቅበት የወንዶችና የሴቶች ማራቶን ሁለቱንም ወስደዋል ወርቁን፣ እንደዚሁም 800 ወንድና 1500 ሴቶችን ኬንያዎች አጥልቋል። ከዛ በኋላ ደግሞ ኡጋንዳም እንደዚሁ ከፍተኛ ውጤት ነው ያመጣችው። ከሌሎችም ስንነጻጸር እንግዲህ ደከም ብለናል ማለት ነው ሀብታም።
ይሄ እንዳለ ሆኖ ይህ ኦሎምፒክ መልካም ጅምሮችንም አሳይቶናል። ኢትዮጵያ ከዚህ በፊት በማትታወቅባቸው በአጫጭር ርቀት ሩጫዎች እንዲሁም ደግሞ የዓለም ቴኳንዶን በመሰሉ የስፖርት ዘርፎችም አበረታች የሚባሉ ውጤቶችን አምጥታለች በአዳዲስ ስፖርተኞች። ይህንን እስ እንዴት ታየዋለህ?
አዎ እንግዲህ ኦሎምፒክ ትልቁ ነገር ምንድን ነው? የሀገርን ገጽታ የምገነባበት፣ አዳዲስ ስፖርተኞች የምታወጣበት፣ እንደዚሁም የስፖርት አይነቶች የምታበዛበት ነው። እርግጥ ከአትሌቲክስ ውጪ ሶስት ስፖርቶችን ተሳትፈናል። አንደኛው የውሃ ዋና ነው። ውሃ ዋና በእድል ያገኘ ነው። ማጣሪያ ሳናከናውን የዓለም አቀፉ የስፖርት ፌዴሬሽኖች ማህበር የሰጠን እድል ነበር፣ ሁለት ስፖርተኞችን አሳትፉ ተብሎ። ሁለቱ ሄደው አንዱ ተወዳድረው አንዱ አቦዝግም ምክንያት ተመልሳለች። ያንዱ ጥሩ ጅምር ነው። ለተከታታይ 3 ኦሎምፒክ ነው በነገራችን ላይ ለንደንም ሪዮ ላይም እንደዚሁም ዘንድሮ ቶኪዮ ላይም በዋዋና ተወዳድረናል። ብስክሌትም እንደዚሁ ማጣሪያ አድርጋ ሰላም አማ ተሳትፋ ነበር። እሷ ላይ የነበሩ ዝግቦች ነበሩ። በተለይ ከብስክሌቱ ሞዴል አንፃር እንደዚሁም ከነበራት ከተደረገላት ድጋፍ አንፃር የሚነሱ ነገሮች ነበሩ። ግን መሳተፏም እንደዚሁ እንደ ትልቅ ይታያል። ትልቁ ያነሳው ነጥብ የወርቅ ቴኳንዶ የተገኘው ነው። ሰለሞን ቱፋ ከ58 ኪሎ ግራም በታች ባደረገው ውድድር በአንድ ቀን ነው እንግዲህ ውድድሩን ያከናወነው። እስከ ግማሽ ፍጻሜ ለመድረስ በቅቶ ነበረ። በኋላ ግን ሳይሳካለት የዲፕሎም ተሸላሚ ሆኗል። ይሄ ለመጀመሪያ ጊዜ ሳትፈንበታል። በኦሎምፒኩ ለመጀመሪያ ጊዜም ትልቅ ውጤት ያስመዘገብናቸው ናቸው። እንደዚሁም በአጫጭር ርቀቶች ወጣት አትሌቶችን አይተናል። እርግጥ አሁንም ወደ ታች አልወረድንም። 100፣ 200፣ 400 ሜትር ባንሄድም ከ800 ሜትር እና 1500 ሜትር ላይ ወጣት አትሌቶችን ማየት ችለናል። እነዚህም እንዳልከው ተስፋ ሰጪና ለወደፊቱ የሚጠናከሩ ይሆናሉ። በቀጣይነት እዚህ አሜሪካ ለሚከናወነው የዓለም ሻምፒዮና ላይ ከተሰራበት ተስፋ ሰጪ የሆነ እንቅስቃሴ አይተናል። በዚህ ኦሎምፒክ ላይ
መስተካከል ስላለባቸው ጉዳዮች አንድ ሁለት ብለን እንለያይ። እነዚህ ነገሮች ተቀርፈው አዳዲስ ስፖርተኞች የሚመጡበት ለውጤት የምትበቃበት ነገር እንዲፈጠር ምን መደረግ አለበት ብለህ ትመክራለህ በአንተ እይታ?
የመጀመሪያው ጉዳይ አስተዳደራዊ ጉዳዮች መስተካከል አለባቸው። ይሄ በአትሌቲክስ እና በኦሎምፒክ ብቻ ሳይሆን በመላው ስፖርቱ ላይ ለአመታት የቆየ ማነቆ ነው። አስተዳደራዊ ጉዳዮች መስተካከል አለባቸው። ከላይ የሚመሩት ከላይ የሚዘውሩት አለቆች ከራሳቸው አልነካም ባይነት ባለፈ ለስፖርቱ ማሰብ ይኖርባቸዋል። አሁን የኦሎምፒክ ኮሚቴን ብንመለከት ምርጫው በውዝግብ መጥቶ ነው እዚህ ድረስ የደረሰው። አትሌቲክስ ፌዴሬሽን ብታይ ደግሞ የአትሌቶች ምርጫ ላይ እንደዚሁ ቅሬታዎች ይቀርባሉ። ይበልጥ ግልጽ ለማድረግ ለምሳሌ በኦሎምፒክ ኮሚቴው ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ እና በአትሌቲክስ ፌዴሬሽኑ ፕሬዚዳንት ኮማንደር ደራርቱ ቱሉ መካከል ያለው ውዝግብ ከሮ እዚህ ድረስ አምጥቶናል። ይሄ መፈታት አለበት። ለውጤቱ ማጣትም አንደኛው አስተዋጽኦ የአስተዳደራዊ ጉዳዮች ናቸው። የሚገርመው ታላላቅ አትሌቶች እንደ ዘንድሮ እንዲሁም በአመራር ላይ የቀረቡበት ነገር የለም። ለምሳሌ በኦሎምፒክ ኮሚቴ በኩል ከዶክተር አሸብር ምክትል ያሉት ብርሃኔ አደረና ኃይሌ ገብረስላሴ ናቸው። በአትሌቲክስ ፌዴሬሽን በኩል ደግሞ ከደራርቱ ምክትል ያሉት እነ ገዛኸኝ አበራ ናቸው። እና ስፖርቱን ያውቁታል፣ አትሌቲክሱን ያውቁታል፣ ግን ተግባብተው መስራት አልቻሉ። ሁለተኛው በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት፣ ቶኪዮ ወበቅ ነበረው፣ ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? ቀደም ብለው ቶኪዮ መጥቶ ጉዳዮችን ማጥናት፣ አየሩን ማየት፣ እድሜ ለቴክኖሎጂ ብዙ ነገሮች ማድረግ ይቻላል። እና ይህን የሚያግዙ ከአመጋገብ ልምምድ አሰጣጥ አሁን ብዙዎቹ ለው ሲያቋርጡ በህመም ነው ይባላል። እነሱን ሁሉ ማጣራትና ማየት የሚችል አንድ እንደዚሁ ቡድን ያስፈልግ ነበር። ሶስተኛውና የመጨረሻው በመንግስት በኩልም እንደዚሁ ስፖርቱን በከፍተኛ ሁኔታ እየደገፈ ነው። ለዚህ ለኦሎምፒክ ብቻ አሁን ሀገሪቷ ባለችበት ሁኔታ ላይ ሆነን እንኳን መንግስት 156 ሚሊዮን ብር ነው የሰጠው ለኦሎምፒክ ድጋፍ ያደርገው። ይህ ትልቅ ድጋፍ ነው፣ ግን ከጀርባ ባለሙያዎችን የማጠናከር ወደ ስፖርቱ የስፖርት ሳይንስ የተማሩ ሰዎችን የማምጣት እድሉን የመክፈት እንደዚህ አይነት ችግሮች ሲከሰቱ ውዝግቦች ሲከሰቱ ተው ባይ የሚል አመራር ያስፈልጋልና እነዚህ መስተካከል አለባቸው እያምናለሁ።
እጅግ በጣም አመሰግናለሁ ጋዜጠኛ ታምሩ አለሙ። ለበርካታ ዓመታት በፋና ብሮድካስቲንግ ኮርፖሬት ጣቢያ ያቀርባቸው በነበሩ በሳለ ስፖርታዊ ዘገባዎች ይታወቃል። መኖሪያውን ዩናይትድ ስቴትስ ካደረገ በኋላ ደግሞ በማህበራዊ ገጾች በኩል የኢትዮጵያን ስፖርትና ማህበራዊ ሁኔታዎች የሚመለከቱ መረጃዎችን እየሰጠ ይገኛል። ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልህ።
አመሰግናለሁ። መልካም ምሽት።
ጋዜጠኛ ታምሩ ለነበራቸው ቆይታ እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ታላቁ ሩጫ በየወሩ ለጤና ሲል የሚያዘጋጀው እንጦጦ ፓርክ ፕሬዴተር የተሰኘ የሩጫ ውድድር ቀዳሚ ለት ተካሂዷል። በእንጦጦ ፓርክ በተካሄደው በዚህ ውድድር ላይም ከ400 በላይ ሰዎች ተሳትፈዋል። ውድድሩ ከሚካሄድበት ቦታና ከኮቪድ-19 ጋር በተያያዘ የተሳታፊዎች መጠን የተገደበ ሲሆን የውድድሩ ዋና ዓላማ ህብረተሰቡ ጤናውን በማሰብ ሩጫን የኑሮ አካል እንዲያደርግ ለማስቻል መሆኑ ተገልጿል። በተጨማሪም ይህን መሰሉ ውድድሮች በተለይ ለወጣቶች የተለየ ትርጉም እንዳላቸውና ተተኪ አትሌቶችን ለማፍራትም ጉልህ ሚና ያላቸው በመሆኑ በመሆኑ ትኩረት ሊደረግባቸው እንደሚገባ ተሳታፊዎቹና አዘጋጆቹ ገልጸዋል። በቦታው የነበረው ዘጋቢያችን ኬኔዲ አባተ ዝርዝር አለው።
ይህ የታላቁ ሩጫ ቤተሰቦች ውድድር ነው። በጥንቃቄ ሩጡ። 2:30 ነው የምንጀምረው።
ላለፉት 2-10 ዓመታት የተለያዩ አይነት የሩጫ ውድድሮችን በማዘጋጀት የሚታወቀው ታላቁ ሩጫ በኢትዮጵያ በተከታታይነት ከሚያዘጋጃቸው ውድድሮች መካከል እንጦጦ ፓርክ ፕሬዴተር የተሰኘ በየወሩ የሚካሄድ ሩጫ ይገኝበታል። ተፈጥሮ የተለያየ መልክዓ ምድር በቸረው ጥቅጥቅ ባለ ደን በተሸፈነው በእንጦጦ ፓርክ የሚካሄደው ውድድሩ ዛሬ ቅዳሜ ነሐሴ 1 ለ6ኛ ጊዜ ተካሂዷል። እድሜና ጾታ የማይገድበው ይህ የ5 ኪሎ ሜትር የሩጫ ውድድር በጎርጎሮሳውያን አቆጣጠር ወር በገባ በመጀመሪያው ቅዳሜ የሚካሄድ ሲሆን በየወሩ በመጨረሻው ሰኞ በኦንላይን ቀድመው የሚመዘገቡ በመቶች የሚቆጠሩ ሰዎች ብቻ ይሳተፉበታል። ውድድሩ ከሚካሄድበት ቦታና ከኮቪድ-19 ጋር በተያያዘ የተሳታፊዎች ቁጥር የተገደበ ሲሆን በዛሬው ዕለት ከ400 በላይ ተሳታፊዎች ተወዳድረዋል። አብዛኛው ተሳታፊዎች ወጣቶች ናቸው። የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አማረ በአትሌቲክሱ ዘርፍ የሚገኙ ግለሰቦች ስለማይሳተፉበት ስለዚህ ውድድር አላማና ስለስያሜው ታብራራለች።
ፓርክ ሩጫ ማረግን ፈልግ ነበር እንደታላቁ ሩጫ ፓርክ ስላልነበረን ነው። እንጦጦ ከመጣ በኋላ ግን አሁን ለስድስተኛ ወራችን ነው የእንጦጦ ፓርክ ፕሬዴተር ሩጫን ስናረግ 5 ኪሎ ሜትር ነው። ጥቂት ሰዎች ነው የሚሳተፉት፣ በነፃ ነው። ፕሬዴተር ማለት የስሙም የስፖንሰራችንም ስም ትርጓሜው አንድ ነገር ኦቨርቴክ የሚያደርግ ወይም ይበላ እንደዛ አይነት ትርጉም አለው። ፕሬዴተር የሚበልጥ ነገር ነው። ስለዚህ በሱ መሰረት 3 በአመት ውስጥ የሚያሸንፍ ሰው ፕሬዴተር ሚል ታይትል ይሰጣል። የአንበሳ አይነት ምስል ነው። ሶ ፕሬዴተር እዚ ጠንካራነት የሚያሳይ ነው። ሌላ ለየት ያደርገው ኤሊት አትሌት የለበት ለጤና ነው የሚሮጠው። እዚህ እስከዛሬ ድረስ የሚሮጡት ሰዎች በሙሉ እንጦጦ በጣም ሃይ አልቲቲዩድ ነው። ደስ የሚለው ቀላል አይደለም። መንገዱ በጣም ዳገት አለው። በደንብ ቻሌንጅ የሚያደርግ ውድድር ነው። ሞር የዚህ ሩጫ አላማ የበለጠ ሰው መሮጥ እንዲለማመድ፣ አሁን አዲሱ ቪዥናችንም ሩጫን የህይወታችን ዘይቤ እናድርገው ስለሆነ በለዛም ነው በነፃ የምናደርገው። ኤኒዋን ቶሎ የሚመዘገብ እንዲሮጥ ነው።
የዛሬውን ውድድር ጨምሮ በሴቶችና በወንዶች ዘርፍ ለሶስት ጊዜያት ያሸነፉት የ13 ዓመቷ ታዳጊ ራእያ ማንና የ26 ዓመት ወጣት የሆነው ሀብታሙ አበራ የተዘጋጀላቸውን የብር ሳህን ሽልማት ተረክበዋል። ሶስት አመቷ ታዳጊ ራእያ ማንና የ26 አመቱ ሀብታሙ አበራ የሩጫ ስፖርትን ከግል ጤናቸው ጋር በማያያዝ የዘውትር ልምዳቸው እንዳደረጉና በዚህም ውጤታማ እንደሆኑ ነው የሚገልጹት።
ትሬኒንግ በሳምንቱ ሙሉ ነው የምሰራው እና መጣደሙ የደመርኩት ታም የነበር በዛ ምክንያት ጀመር። በዛ እየቀጠልኩ ስመጣ እዚህ ደረጃ ደርሻለሁ። መሮጥ ለማሸነፍ ብቻ ሳይሆን ለጤንነት ነው። አሁን እኔ ከህመም የተመለስኩት በሩጫ ምክንያት ስለሆነ
የተሳተፍኩት ከዛሬ ለሶስተኛ ቀን ነው። በመጣሁበት ቀን በሶስቱም ውድድር ቀዳሚ ሆኜ ነው የተገኘሁት እና ስላሸነፍኩ በጣም ደስ ብሎኛል። የኮሮና በጎ ጎን ይመስለኛል። እኔ ቴኳንዶ ቤቶች ሲዘጉ በግሌ መስራት ስጀምር ሩጫውን በዛው ቀጠልኩና የተመቸኝ ሲመጣ ወደ ሩጫው ሄድኩ ማለት ነው።
ስፖርታዊ እንቅስቃሴዎች በተለይ ለወጣቱ የተለየ ትርጉም አላቸው የሚለው ሀብታሙ በቶኪዮ ውድድር የኢትዮጵያ ስም ከወትሮው መቀዛቀዙ እንደሚቆጨው ገልጾ የእንደዚህ አይነት ውድድሮች ተተኪዎችን ከማፍራት አንጻር ትኩረት ሊደረግባቸው እንደሚገባ ይመክራል።
እንደኔ ላሉ ወጣቶች በዙሪያም ያሉ ሰዎች ሰኛውን ሳይ በጣም ማዝናለሁ። ያንን እንዲቀርፉ ይረዳቸዋል። ያን የዚህ ስፖርት ውስጥ ላለው ያንን ላለመንካት ለኔ በጣም ተጽዕኖ ያረጋልኝ ስለሆነ ወድጄዋለሁ። ወደፊት አዳዲስ ሰዎችን ከዚህ አንስቶ ወደ ሌላ ቦታ እንዲያበቃ ነው እኔም ጠብቀው። በሰሞኑም የ5000 10000 ላይ አትሌቶቻችን በቶኪዮ ስማቸው ሳይጠራ ሲቀር እኔ በጣም ነው ያዘንኩት። 10000 ላይ አንድ ሰው ብቻ ነው የተጠራውና ከዚህ አንስተው ልጆች ማብቃት ይችላሉና ያንን ነው ማስተላለፍ የምፈልገው ማለት።
የውድድሩ አዘጋጆች ተስፋ የጣሉባት የ13 ዓመቷ ታዳጊ ራእይም እንደ ስሟ ለወደፊት ትልቅ ራእይ ሰንቃለች።
ከዚህ በኋላ ስምን ታስቢያለሽ?
ጥሏት ነው ኦሎምፒክ ማን ሄዶ ለማውጣት ነው።
ይህ ውድድር ከጤና ባለፈ ተተኪ አትሌቶችን ለማፍራትም አስተዋጽኦ እንዳለው የምታምነው የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አማረ አሰልጣኞች ትኩረት ሊያደርጉበት እንደሚገባ ጠቁማለች።
ደስ የሚለው ደግሞ የ13 አመት ልጅ ነች ያሸነፈችው ስቶቹ ሁሉንም ትልልቅ ሰው ምትቀድሞ ወንድ ብዛቱና አይወሽ ብዙ ስፖርት ላይ የሚሰሩ ሰዎች ላይን ቢያሰለጥናት ሌሎች ብዙዎችም ልጆች በጣም አሸክሞን የሚችሉ አየን እዚህ ላይ እና ካስተብ ነው በላይ ደስ የሚል አርጎታል። ይሄንን ሙጫ
በውድድሩ ወቅት የኮቪድ-19 ወረርሽኝን ለመከላከል የሚያስችሉ የተለያዩ የጥንቃቄ ተግባራት ሲተገበሩ ተመልክቻለሁ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። አንድ የተባበሩት መንግስታት ከፍተኛ ባለስልጣን በሰሜን ኢትዮጵያ ለሰብአዊ ድጋፍ ስርጭት የሚበጅ የተኩስ አቁም ጥሪ እንዲደረግ አቀርበዋል። ባለስልጣኑ ጥሪውን ያቀረቡት እህልና ሌሎች ድጋፎችን የጫኑ መኪናዎች ወደ ትግራይ ክልል በመዝለቅ በአጣዳፊ ረሃብና አስፈላጊ አገልግሎቶች እጥረት እየተሰቃዩ ላሉ ሰላማዊ ሰዎች እንዲደርሱ ለማድረግ መሆኑን አስታውቀዋል። ሊሳ ሽሌን በዚህ ዙሪያ ያደረሰችንን ዘገባ ሀብታሙ ስዩም ያቀርበዋል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪቭስ ለስድስት ቀናት በኢትዮጵያ የነበራቸውን ተልዕኮ አጠናቀው ተመልሰዋል። የተባበሩት መንግስታት እርዳታ ጫኝ መኪኖች በስተመጨረሻ ወደ ትግራይ መግባት እንደቻሉም ተናግረዋል። ባለፉት ሁለት ሳምንታት በአፋር ክልል ውስጥ ቆመው የነበሩት 178 የጭነት መኪኖች ወደ ትግራይ እንዲያቀኑ እንደተፈቀደላቸው አክለዋል። የአሁኑን እርምጃ በበጎ ያነሱት ግሪቭስ አሁንም ግን የሰላማዊ ሰዎችን አንገብጋቢ ፍላጎቶች ለማሟላት በየቀኑ 100 ጭነት መኪና ያክል እርዳታ ማለፍ እንደሚገባው አስተውቀዋል። ኢትዮጵያ መንግስት በጎርጎሳውያኑ የግንቦት ወር የተኩስ አቁም ማወጁ ይታወሳል። ከዚያ ጊዜ ወዲህ በጦርነቱ ተጎሳቅለው በነበሩ ስፍራዎች የተኩስ ልውውጡ ጋብ ማለቱን ማጤናቸውን የተናገሩት ግሪፕስ የረድኤት ድርጅቶች ቀስ በቀስ ቀደም ባለው ጊዜ ለመድረስ አስቸጋሪ ወደ ነበሩ ስፍራዎች ማቅናት ይጀምራሉ ብለው እንደሚያምኑ ተናግረዋል።
Once the supplies arrive at the moment in Tigray,
ድጋፉ ትግራይ ከገባ በኋላ የረድኤት ድርጅቶች የሚያደርሱበት ሁኔታ በተነጻጻሪነት የተሻለ ይሆናል። ይሁንና ስራቸውን ለማስፋት የሚያስፈልጓቸውን አቅርቦቶች ገና አላገኙም። ስለሆነም በጣም በተዳከመው የኢትዮጵያ ሁኔታ ውስጥ አሁንም ብዙ ስራዎች መሰራት አለባቸው
ያሉት።
የዓለም ምግብ መርሃ ግብር 4 ሚሊዮን ሰዎች በትግራይ ክልል ውስጥ በአጣዳፊ የምግብ እጦት እየተሰቃዩ እንደሆነ ይፋ አድርጓል። ከነዚህ መካከል 400,000 የሚሆኑት በረሃብ ቋፍ ላይ እንደሚገኙም አክሏል። የሰብአዊ ድጋፍ ዘመቻውን እየመራ ያለው የዓለም ምግብ መርሃ ግብር ፍቃድ ካገኘ በየቀኑ 100 ጭነት መኪኖችን ወደ ትግራይ ለመላክ እንደሚችል እንዳረጋገጠላቸው ገልጸዋል። የተባበሩት መንግስታቱ ባለስልጣን የጦር ጥቃቶች መቆም እንዳለባቸው፣ የተኩስ አቁሙም በእጅጉ አስፈላጊ መሆኑንም አሳስበዋል።
I welcomed the Prime Minister's declaration of some weeks ago of a unilateral ceasefire.
የኢትዮጵያ ጠቅላይ ሚኒስትር ከሳምንታት በፊት ያወጁትን የአንድ ወገን የተኩስ አቁም በበጎ ተቀብያለሁ። እሱን ማጠናከር አለብን። የሁለት ወገን እርምጃ እንዲሆን በማድረግ የትግራይ ህዝብና አጎራባቾች አንገብጋቢ ፍላጎቶች ባየለበት በእነዚህ ወራት ውስጥ በህይወት የሚቆዩበትን ግማሽ ዕድል መስጠት አለብን
ነው።
ግሪቭስ ወደ ሌሎች አጎራባሽ ክልሎች የተዛመተው ጦርነትም እንዳሳሰባቸው ገልጸዋል። ከአማራ ክልል 100,000 ከአፋር ክልሎች ደግሞ 70,000 ሰዎች እንደተፈናቀሉ መረዳታቸውን አክሏል።
ካቢና ቪኦኤ ከአሜሪካ ድምጽ መተላለፍ እንቀጥላለን። አብራችሁን ስለምትሆኑ እናመሰግናለን። ቀጣዩ መሰናዷችን በዩናይትድ ስቴትስ እየጨመረ የሄደውን የኮሮና ቫይረስ ስርጭት ያስቃኘናል። የዩናይትድ ስቴትስ ባለስልጣናት ምንም እንኳን ሰዎች የኮቪድ-19 ክትባት እንዲወስዱ እያበረታቱ ቢሆንም ትላንት እሁድ ዴልታ የተሰኘው የኮሮና ቫይረስ ስርጭት በሀገሪቱ መጨመሩን ተከትሎ አዲስ ማስጠንቀቂያ አስተላልፈዋል። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ ዶክተር አንቶኒ ፋውቺ በበኩላቸው አንድ መጥፎ ነገር እየተከሰተ ነው፣ ይህንን መረዳት መቻል አለብን ሲሉ ኤንቢሲ በተሰኘው ጣቢያ ላይ በሚተላለፈው ሚት ዘ ፕሬስ በተሰኘ መርሃ ግብር ላይ ቀርበው ስጋታቸውን ገልጸዋል። ዘገባው የአራሽ አረብ ሳዲን ነው። ኤደን ገረመው እንደሚከተለው አሰናድታለች።
ከሰሞኑ በማያሚ ፍሎሪዳ በሚገኘው የመንግስት የኮሮና ቫይረስ መመርመሪያ ጣቢያ ፊት ለፊት ሰልፍ ያዙ መኪኖች ተደርድረው እየዋሉ ነው። የማያሚ ሄራልድ ጋዜጣ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ በሁሉም እድሜ ክልሎች ላይ በተለይም እድሜያቸው ከ12 ዓመት በታች በሆኑ ህጻናት ላይ መስፋፋቱን በቫይረሱ ዙሪያ የተሰራ ሪፖርትን ጠቅሶ ጽፏል። እንደ ዋይት ሃውስ ከሆነ በፍሎሪዳ ግዛት ባለፉት 6 ወራት ቫይረሱ የጨመረ ሲሆን ቫይረሱ ከጨመረባቸው 7 ግዛቶች ውስጥ ግማሽ ያህሉ ተጠቂዎች በፍሎሪዳ እንደሚገኙ ተገልጿል። ዶክተር ፍራንሲስ ኮሊንስ የብሔራዊ የጤና ማዕከል ዳይሬክተር ሲሆኑ ከሰሞኑ ኤቢሲ ከተሰኘው ጣቢያ ጋር በነበራቸው ቆይታ የአሁኑን የበሽታውን ግርሻ ሊከላከሉት የሚቻል ነበር ብለዋል።
We would not be in the place we are right now with this Delta.
እነዚህን ክትባቶች ሰዎች እንዲወስዱ በማድረጉ ረገድ ውጤታማ ሆነን ቢሆን ኑሮ ዴልታ የተሰኘው ቫይረስ ስርጭት አሁን የደረሰበት ጋር አይደርስም ነበር። ለዚህም ነው አሁን እጅግ መጥፎ ዋጋ እየከፈልን ያለነው።
በሌላ በኩል በቅርቡ በተካሄደ ጋዜጣዊ መግለጫ ላይ የፍሎሪዳ ሀገረ ገዥ የሆኑት ሪፐብሊካኑ ሮን ዲሳንቴስ ስጋቱን አጣጥለውታል።
I think it's important to point out because you know obviously media does hysteria.
ይህን ነገር ነቅሰን ማውጣት ያለብን ይመስለኛል። መገናኛ ብዙሃን ስለ ሆስፒታሎች ሲያወሩ እጅግ ስሜት ቀስቃሽና ፍርሃት የሚያጭር አድርገው ነው። ሆስፒታሎችን በተመለከተ የኛ ሆስፒታሎች ክፍትና በስራ ላይ ናቸው።
ይሁንና ዶክተር ፍራንሲስ ኮሊንስ ከኤቢሲ ጋር በነበራቸው ቆይታ ዴልታ የተሰኘው የቫይረሱ ዝርያ አዲስ ነገር ይዞ መምጣቱን በመግለጽ ክትባት ለሀገሪቱ እጅግ ጠቃሚ የሆነ አማራጭ ነው ብለዋል።
These are younger people now. including children
አሁን ላይ ቫይረሱ ከጀመረበት ጊዜ አንስቶ ባልታየ መልኩ በሆስፒታሎች ውስጥ ህጻናት ልጆች ናቸው ያሉት። 1450 ህጻናት ልጆች ሆስፒታል ውስጥ ኮቪድ-19 ይዟቸው እየታከሙ ይገኛሉ። እድሜያቸው ከ12 ዓመት በታች ስለሆነም ክትባቱን ልንከትባቸው አንችልም። ነገር ግን እኛ እድሜያችን ከ12 ዓመት በላይ የሆኑ ሰዎች የተሻለ ነገር ማድረግ እንችል ነበር።
ምንም እንኳን ከሀገሪቱ ግዛቶች ሁሉ በፍሎሪዳ የተጠቂዎች ቁጥር እየጨመረ ቢመጣም ሀገረ ገዢ ዲሳንቴስ ግን ነገሮች ባሉበት እንደሚቀጥሉ አስታውቀዋል።
መዝጋትን በተመለከተ ትምህርት ቤቶች ክፍት ነው የሚሆኑት። ምንም አንዘጋም። ሰዎችን እንደግፋለን። አነስተኛ ንግዶችን እንደግፋለን። በመዝጋት ለመከላከል መሞከር ውጤታማ ለመሆኑን በወረርሽኙ ወቅት አይተናል። ይሄ ደግሞ ለዩናይትድ ስቴትስ ብቻ ሳይሆን በውጭ ሀገራትም የታየ ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቅርቡ ወደ ቤተክርስቲያን እየሄዱ በነበረበት ወቅት የመንግስት ሰራተኞች በስራ ገበታቸው ላይ ለመገኘት ክትባት መውሰዳቸውን የሚያረጋግጥ ፊርማ እንዲፈርሙ አሊያም በየሳምንቱ የኮቪድ-19 ምርመራ እንዲወስዱ እንደሚደረግ ጠቅሷል። አስተዳደራቸውም ከዚህ በተጨማሪም ወደ ዩናይትድ ስቴትስ የሚመጡ ተጓዦችን በተመለከተ መመሪያ እንደሚያወጣም ይጠበቃል። ለአራሽ 40 ሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣት መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ ይቆየናል። አሁን ኤልያስ በሚያቀርብልን በሚለቅልን በአብዱ ኪያር ወየወየ በተሰኘው አዲሱ ሙዚቃ እንሰናበታችኋለን። የነገ ሳይበለን መልካም ምሽት።